ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 21 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የረመዳን ጾም በገባበት በዛሬው ቀን በኢትዮጵያ የሚኖሩ ሙስሊሞች በአገዛዙ በርካታ በደል የሚደርስባቸው መሆኑን እየገለጹ መሆናቸውን አንድ የቱርክ ጋዜጣ ቀዳሜ ባወጣው አምዱ ገልጿል። የወያኔ አገዛዝ በሙስሊሞች የውስጥ ጉዳይ ጣልቃ በመግባት የሙስሊሙን ጥያቄዎች ለማፈን የተለያዩ እርምጃዎች መውሰዱንና ብዙዎቹ የሙስሊም መሪዎች በእስር እየማቀቁ መሆናቸውን አንዳንድ የእምነቱ ተከታዮች ለዜና ምንጩ መግለጻቸውን ጠቁሟል። በሃይማኖት ስም የሚንቀሳቀሱ አክራሪዎችና ጽንፈኞች የሆኑ አሸባሪዎች በተለያዩ የዓለም ክፍል ቢኖሩም የወያኔ አገዛዝ ይህን እንደ ሽፋን በመጠቀም በውስጥ ጉዳያችን ጣልቃ መግባት ብቻ ሳይሆን ነጻነታችንን እያፈነ ነው ማለት ስማቸውን መግለጽ ያልፈለጉ ሙስሊሞች ተናግረዋል። በቅርቡ በአዳማ የተካሄደ ኮንፈረንስ ላይ በአገራችን አክራሪነትና ጽንፈኝነት እየተስፋፋ ነው በሚል በኦሮሚያ ኢስላሚክ ካውንስል የተሰጠው መልእክት ለነጻነታቸው ለሚታገሉ ሙስሊሞች ማፈኛ ያነጣጠረ መሆኑም ተገምቷል። በረመዳን ወቅት ሰላም ለህብረትና ለመግባባት እንጸልይ በማለት አንዳንድ ወገኖች መናገራቸውንም ጋዜጣው ዘግቧል። በቅርቡ ፍሌር በሚል ምህጻረ ቃል የሚጠራ የህዝብን የኑሮ ሁኔታ የሚከታተል ተቋም ባካሄደው ጥናት በምዕራብ ኢትዮጵያ በወያኔ አገዛዝ ባለስልጣኖች ለውጭ ባለሀብቶች ተቸብችበው ከፍተኛ ገንዘብ የዘረፉበትን የመሬት ንጥቂያ በህዝብ ላይ ምን ያህል በደል እንዳስከተለ ያጋለጠ መሆኑ ታውቋል። በተለይ በሴቶች ላይ ትኩረት በማድረግ የተካሄደው ይኸው ጥናት በየአካባቢዎቹ የመሬት ንጥቂያ ከተካሄደ ከጥቂት ዓመታት በኋላ ዜጎች ለእርሻ የሚጠቀሙበት የመሬት መጠን ከመቀነሱም በላይ ለከብት ግጦሽ ይውል የነበረው መሬት እየጠበበ በመምጣቱ በከብቶች ቁጥር መቀነስና የወተት ምርትን ማነስ ያስከተለ መሆኑንም ጠቁሟል። በተጨማሪም ህዝቡ አካባቢውን በብዛት ለቆ የወጣ መሆኑን ጠቅሶ በቀሪዎቹ የቤተሰብ አባላት ላይ ከፍተኛ የስራ ጭነት ያስከተለ መሆኑንም ዘግቧል። ጥናቱ የመሬት ንጥቂያው የደንና የጫካ ሀብትን በመቀነሱ የማገዶና የቤት መስሪያ እንጨቶች መጠን የቀነሰ መሆኑም ታይቷል ብሏል። በመጨረሻም የመሬት ንጥቂያው በአካባቢው ህዝብ ውስጥ የአልሚ ምግቦች እጥረት እንደፈጠረ ፍንጭ ያገኘ መሆኑን ጥናቱ ጠቁሞ ይህ ጉዳይ ወደፊት በሰፊው መጠናት አለበት በማለት ደምድሟል። በደቡብና በደቡብ ምስራቅ ኢትዮጵያ በድርቁ ምክንያት ከቤት ንብረታቸው ተፈናቅለው በመጠለያ ካምፕ የሚኖሩ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ሁኔታው አሳሳቢ ደረጃ ላይ መድረሱን ያሳያል ሲሉ ጉዳዩን የተከታተሉ ወገኖች ገልጸዋል። በአሁኑ ወቅት በመላው አገሪቱ በ456 ካምፖች ውስጥ ከ696,000 በላይ የአገር ውስጥ ተፈናቃዮች የሚገኙ መሆናቸውን የጠቀሱት ወገኖች የወያኔ አገዛዝ ከእርዳታ ሰጭ ድርጅቶች በቢሊዮን ዶላር የሚቆጠር ገንዘብ ቢያገኝም እርዳታው እየደረሳቸው አለመሆኑን ጠቁመዋል። አገዛዙ ከሶማሊያ፣ ከሱዳን በድርቁ ምክንያት ወደ ኢትዮጵያ ለገቡት 800,000 ዜጎች በየቦታው ሲያነሳና እርዳታ ሲለምን በአገር ውስጥ ከቤት ንብረታቸው ተፈናቅለው በካምፕ ለሚኖሩ ዜጎች ግን የሚናገረው የለም ብለዋል። ከጎረቤት አገር የገቡ ስደተኞች የዕለት ምግብ ማግኘታቸው የተረጋገጠ ሲሆን ከአገር ውስጥ የተፈናቀሉት ግን አስተማማኝ እርዳታ አያገኙም ተብሏል። በቦታው የተሰማሩ የእርዳታ ሰጭ ድርጅቶች ከተናገርን ከሀገር እንባረራለን በሚል ፍራቻ ዝምታን ስላሰፈኑ ችግሩ ይበልጥ እንዲባባስ አድርጎታልን ብለዋል። በደቡብ ኢትዮጵያ አርብቶ አደሮች ከ200 ሚሊዮን ዶላር በላይ የሚገመት የቀንድ ከብቶችና የቤት እንስሳት በድርቁ ያለቁባቸው ሲሆን በእርዳታ ኃይል ከመኖር በስተቀር ሌላ አማራጭ እንደሌላቸውም ተገልጿል። በሚያዝያ ወር የጣለው ጥቂት ዝናብ ተስፋ ሰጥቶ የነበረ ቢሆንም ከብቶቻቸው በማለቃቸው ምክንያት ለነሱ ትርጉም የለሽ ሆኗል በማለት የገለጹ ወገኖች የአየሩ ሁኔታ ቢሻሻልም እንኳ ለዘለቄታ ሰዎችን የማቋቋም ጉዳይ ከፍተኛ ስራ ነው ብለዋል። አርብ ግንቦት 18 ቀን በግብጽ የኦርቶዶክስ ሃይማኖት ተከታዮች ላይ የተፈጸመውን ግድያ ተከትሎ የግብጽ አውሮፕላኖች ደርና በምትባለው የሊቢያ ከተማ ውስጥ በሚገኘው የአሸባሪዎች ማሰልጠኛ ቦታ ላይ ለ6 ጊዜ ያህል ድብደባ ያካሄዱ መሆናቸው ታውቋል። የአገሪቱ ፕሬዚደንት አልሲሲ ባደረጉት ንግግር የህዝቡን ደህንነት ለመጠበቅ አስፈላጊውን እርምጃ እንደሚወስዱ ገልጸው አሸባሪነትን የሚደግፉና የሚያስተናግዱ አገሮች መቀጣት አለባቸው ብለዋል። አርብ 28 ሰዎችን የገደሉትና 25 የሚሆኑትን አካለ ጎደሎ ያደረጉት ታጣቂዎች ስልጠና የወሰዱት በሊቢያ የአይሲስ ካምፕ ውስጥ ነው ተብሏል። ከሁለት ዓመት በፊት በክርስቲያኖች ላይ ግድያ ሲካሄድ ግብጽ ተመሳሳይ የአየር ጥቃት እዚያው ቦታ ላይ አካሂዳ እንደነበር ይታወሳል። በሊቢያ ዋና ከተማ በትሪፖሊ በተባበሩት መንግስታት ድርጅት የሚደገፈውን የአንድነት መንግስት የሚቃወሙ ሚሊሻዎች በመንግስቱ ደጋፊዎች ላይ በተለያዩ ቦታዎች ጥቃት የፈጸሙ መሆናቸው የተነገረ ሲሆን ቢያንስ 28 ሰዎች መሞታቸውና ከ130 በላይ መቆሰላቸው ታውቋል። በከተማው የፈንጂ ድምጽ ሲሰማ የቆየ ሲሆን ከከተማው በስተደቡብ በኩል የሰላማዊ ሰዎች መኖሪያ ቤቶች በከባድ መሳሪያዎች እንደተደበደቡም ታውቋል። በተባበሩት መንግስታት ድርጅት የሚደገፈው የአንድነት መንግስት ወታደሮች የትሪፖሊን ከተማ መሰረት ያደረጉ ቢሆንም ታማኝነታቸውን የሚለዋውጡ የተለያዩ የሚሊሻ ቡድኖች በከተማው በብዛት የሚገኙ መሆናቸው ይታወቃል። የደቡብ ሱዳን መንግስት ለሁለት ዓመት ተኩል በቁጥጥር ስር አውሎት የነበረውን የተባበሩት መንግስታት ድርጅት ጋዜጠኛ የለቀቀ መሆኑን አርብ ዕለት ገልጿል። ጆርጅ ሊቪዮ የተባለው ይኸው ጋዜጠኛ የተያዘው ነሐሴ 2005 ዓ.ም ተበረስ ሲሆን እስካሁን በምንም አይነት ወንጀል ያልተከሰሰ መሆኑም ታውቋል። ምን አይነት ሁኔታ ጋዜጠኛው እንደተፈታ የተሰጠ መግለጫ ባይኖርም የተባበሩት መንግስታት ድርጅት ባለስልጣኖች ለረጅም ጊዜ ጋዜጠኛውን ለማስፈታት ጥረት ሲያደርጉ መቆየታቸው ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ይሄ ምን ይላል ከሞት አይሻል የሞት ግደሉት ጽቋም ያባላሻል ጎበዝ ማለዳ ወጣ በድንገት እናት አባቱን ሳይሰናበት አራሙቻው ላይ ደም ደረቀበት ቸባለው የምር ተፋሽም ሁሉም ሰው ሲያውቀው የምር ታምራችም ሁሉም ሰው ሲያውቀው ቡከም ፈሪማ እንደባለቀው የምር ታምራችም ሁሉም ሰው ሲያውቀው ጎበዝ ይሻላል ዱባ አጥር ላይ ቆሞ ያደም ካላምባ ታይረባ ጎበዝ ይሻላል ዱባ አጥር ላይ ቆሞ ያደም ካላምባ ይሄ ምን ይላል እንዳዲስ ቃጣጃ ባላሻል ይሄ ምን ይላል የጎበዝ እናት አትጨነቂ ልጅሽ ቁራ ነው ነፍሱን ጠባቂ
ተመላላሹም የሩሲያ ባላባት አጠቀም ዘምቢዮሳለት አርኳርክዶ ለኒኒሙስ ማርክስን ጠርቶ ሺ ቢገዘት ፋሽስቱም ቢል ኮሚኒስት ኮሚኒስቱን ፋሽስት በተላው ታሩ በኬጂቢ አንጋችነት ባቢዮት ላይ ሴራቢዶለት ከዚያም መጥቆጁን ቢከት ጸረይ ሀብት ለመሞሽለቅ በላባደር ባርሷደር ወጣደም ቢጨማለቅ አዳፍኔ እንደዳቦ ቢያከፈል ጥይት እንደ ውሃ ቢረጭ ሄለንቲ አበጋዞቹን በገፍልኮ ጭቁን ቢያስፈጅ ድንበር ጥሶ አገር ቢወር ወንዝ አቋርጦ ጦሩን ቢያሰፍር እንደ ጣሊያን ቅኝ አድርጓዊ ዘግና አፈር ለግራዚያን ይፈጥኖ ደራሽ ነፍሳድም ይሆን ቢጥር ሙታን ስቶ ሊያሰነብት ቢሞካክር ለቆይተው ለዋስትናው መድሯን በታንክ ሰማውን በሚግቢ ማክር ለዚህ ደባው በአደባባይ ሸቀጥ ጉራውን ቢቸረችር እንደ ጧት ጤዛ ፀሐይ ስትወጣ ሊከም በደም ፋታ በካኪ ዘራፍ ለማስፎካት ቢው ተረተረ ትረው ትረው ድንበር ገተር ወፌ ቆመች ላንተ ብሬ እያለ ምላሹን ይሰጥዋል እንጂ የክሬምሊኑን ኬሳርስ ቢሆን ማን ይፈራዋል? እናም ተሽጣ ያለቀላትን ምድር በሞስኮ ባለጸጎች እንደ ክፋስ በየወቅቱ የሚጓነውን ፍጡር ማሪናይን ባይ ካስትሮ ካስተሪው ከፓፓሱ ከብሬዥኔፍ ተመሳጥሮ ከክሬምሊን የጥፋት መልእክት ይዞ በሮ አጥንት ለመሰካት በጭቁን ጉሮሮ ከግራዚያኒ ድሪያ ፈጥሮ ነፍሰ ገዳይ ምልምሎቹን አገራት ቦዘኔዎቹን በከፍልኮ ታጋይ ቢፈጅ በደም በጁ ሲቢፈነጭ ለተልኮ ለክለሳው ያመቸው ዘንድ የቼ ዘመኝ ብሎ ቱሻ ቢረጭ አንጎላን አቦል ቀምሶ ኢትዮጵያችን እንዳቅም ልሶ ለፋሽስቶች ደጀን ሆኖ አመት ሊያፍን ቢጨረጨር ጠራቢዎት ነጭ ጦሩን በጭቆን ላይ ቢሰነዝር በየወዲው ሴራ አርቅቆ ገላ በካራ ቢመትር እህቶችን ከጎዳና እያስገደደ በግፍ መንገድ ለአራት ለአምስት ሕግ ቢደፍር ከዚያም አልፎ ቢያጋይ መንደር ሰብል ቢያነድ በታንክ ባየር አጤ ቤት ላሉት ውሾች ለአገር አሻሻጮች ዘብዲውን ዘብድ ያድር የብሬዥኔ ዴውራ ሽከር ለዚህ ሴራው ጉራ ብሬቱን በአደባባይ ቢያንቆረቁር እፍ ቢሉት ብንሌል በታንክ ጥይቱ ቢመካ በድንፋታው ቢሞሻሸር በሰፈረው ቁና ይሰፈራል እንጂ የሀቫናውን ስጥምዳ የቻሞራ ቢሆን ማን ይፈራዋል? ይብላን እንጂ በግብግቦ በጥሎ ማለፍ ግጥሚያው ላይ ማል መንገድ ደርሶ በቀኝ ለሚለው ክዳት ክዳት ለሚመራው ተጨናፊነቱን በግብር ላስከሰተው ወጃው ሲቆመን ባለተናነቀው መሳሪያ ጥሎ መፍጠሪያ ለያዘው ወዮ እንጂ ለቀኛ ጎብጃጅ ለጭንጋ ፋንጃ ለውርዴ ልጅ ጊዜው ሳይደርስ ጠብ ካንተ ጫረ እያለ ለቋመጠ ጊዜው ሲደርስ ለፈረጠጠ ወዮ እንጂ ለግራው አድርባይ በቀውጩ ቀን በላባይ እኛ እንደሆን ገና ከጥንት ከማለዳው አብዮት ወት መጠቀል እንዳልሆነ ዘክረ ነው ከነጋቱ ትጥቃት ብቀን ሐሞታችንን አኮስትረን ውጣ ውረዱን አቀብ ቁርቁረቱን ተጋትረ ነው ተጋፍጠ ነው መሞት መድማትን መግደል ማድማትን በየቀዳዳው አፈር ማብላትን በየተመቸን ጠላት መሰንጠርን ባህላችን አድርገ ነው ከዚያም አንጻር በወቅታዊ የኃይል ሚዛን ማፈግፈግም እንደሚኖር አጤነ ነው ለብሮ መዓልት ለብሮ ሌሊት ለእኩልነት ለአርነት አዲስ ስርዓት ለመገንባት በጓዶቻችን አጥንት ደም አንድ እርምጃ ወደፊት እንላለን የሚያግደን አንዳች የለም ስለሆነም በኢትዮጵያችን በቀያችን ማጭድ መዶሻውን ከፍ ያደርገዋል እንጂ ኮከብ ፈዳሉን ያጎናጽፏል እንጂ ብረት ክንዱን ለጠላቱ ያስመርቃል እንጂ ይህን የጸረ ህዝቦች አታሞ ማን ይፈራዋል? ደሞ ፋሽስት ማን ይፈራዋል? ማን ይፈራዋል?
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 21 ምዕራፍ 16 ከሴ በራ ማዕከላዊ የቆየሁት ለአስር ወራት ነው። የሚገርመው በ1970 ዓመተ ምህረት የቆየሁትም ለአስር ወራት ነበር። የሚገርም አጋጣሚ በዛው በታሰርኩበት ዓመት መጨረሻ ሳላስበው ባለ ብዙ ስሙ እስር ቤት እንደገና ገባሁ። በጀሚል አክበር ከአገር ፍቅር አዲስ አበባ መጽሐፍ ላይ ስሙ ከርቸሌ፣ ወህኒ፣ ዶሮ ማነቂያ፣ ካምፓስ፣ ህዝብ ማመላለሻ፣ አገር ፍቅር ወዘተ ነው የሚላቸው። እኔ ደግሞ እሱ ወዘተ ካለው ውስጥ ከሴ በረሃን መርጫለሁ። ስሙን ማን እንደሚያወጣለት የሚያውቅ ሰው የለም። ግን ያው እስረኛው ነው ሊሆን የሚችለው። የእስር ቤቱ ህጋዊ ስም የአዲስ አበባ ወህኒ ቤት ነበር። እስር ቤቱ አሁን ደብዛው ጠፍቷል። ያ ሰፊና ጉደኛ ግቢ አንዲት ምልክት እንኳ ሳይቀር ነው የፈረሰው። ቢያንስ ዓለም በቃኝ የሚባለውን ቤት እንኳ በሆነ ዘዴ ቢያስቀሩት ጥሩ ነበር። ከተፈለገ ደግሞ ይቻል ነበር። በተለይ ያ ክብ መሰል ባለ 8 ማዕዘን ዓለም በቃኝ የተሰራው በንግስት ዘውዲቱ ዘመን ስለነበር ከቅርስነት ደረጃም አልፏል። ሳያፈርሱት ቆንጆ አርገው ቢያድሱት ኖሮ የአፍሪካ ህብረት ህንፃን ውበት በፍጹም አይቀንሰውም ነበር። እንዲያውም የአፍሪካውያንን የባርነትም ሆነ የቅኝ ግዛት ስቃይ በቀጥታም ባይሆን ሊያስታውስ ይችል ነበር። ያ የድንጋይና የብረት ስሪት እንዴት አርጎ እንደፈረሰ ሳስብ ይገርመኛል። ለማንኛውም የከሴ በረሃ ቦታው ለአፍሪካ ህብረት ተሰጥቶ በአሁኑ ሰዓት ያሉት ፎቆች ተሰርተውበታል። የድሮው የአፍሪካ አንድነት ጽፈት ቤት ከከርቸሌ ማዶ ሲሆን አንድ ህንፃ ብቻ ነበረው። የድሮ ፎቅ አሁንም የህብረቱ ጽፈት ቤት ግቢ ውስጥ ነው። የከሴ በረሃ ከአቅጣጫ አንፃር በአራት መክፈል ይቻላል። በዋናው በር ሲገባ በስተቀኝ በኩል ኢንዱስትሪ የሚባለው ይገኛል። ለምሳሌ የብረታ ብረትና የእንጨት ውጤቶች የሚመረትበት ነበር። ትንሽ ወረድ ብሎ ኳስ ሜዳ፣ አስተዳደርና ክሊኒክ ይገኛል። በስተግራ በኩል የጥገና ማዕከል፣ ሽገዳይ የሚባለው የልብስ ማጠቢያ፣ የእስረኞች ምግብ መቀቀያ፣ ወፍጮ ቤት፣ መጽሐፍት ቤትና የህብረት ሱቅ አለ። ይህ እንግዲህ ወህኒ ቤቱን ወደ ጎን እኩል ብንከፍለው መጀመሪያ የምናገኘው የግቢው ግማሽ አካል ነው። ቀሪው ግማሽ በዋነኝነት የእስር ቤቱ የተለያዩ የሰው ማጎሪያ ክፍሎች ናቸው። ክልል ተብለው ይጠራሉ። ሁለተኛው ግማሽ በስተቀኝ 3 የእስር ክልሎች አሉ። የፍርደኛ፣ የሴቶችና የፍትሐብሔር የሚባሉ። በስተግራ ደግሞ የዓለም በቃኝና የቀጠሮ ክልሎች ናቸው። እያንዳንዱ ክልል ባጥር የተከለለ ነው። ክልሎቹ ከስረኞች የእስር አይነት ወይም ደረጃ ጋር ሁልጊዜ ተመሳሳይ አይደለም። ለምሳሌ በአለም በቃኝ ክልል ውስጥ አብዛኛው ያልተፈረደባቸው የቀጠሮ እስረኞች ይበዙ ነበር። በቀጠሮ ክልልም እንዲሁ በርካታ የተፈረደባቸው እስረኞች ይገኛሉ። በክርችሌ አንዱም ነገር ወጥነት የለውም። ታሳሪዎችና ገራፊዎች ከታሳሪዎችና ከተገራፊዎች ጋር፣ የለየላቸው ነፍሰ ገዳይ ወንጀለኞች አንድም ወንጀል ካልሰሩ ንጹሃን ጋር፣ ልዑላንና ልዕልቶች ከጥበቃ ሰራተኞችና ከቤት ሰራተኞች ጋር፣ ጀነራሎች ከምልምል ወታደሮች ጋር፣ መኳንንትና መሳፍንቱ ከጭሰኛ ገበሬዎች ጋር አብረው ይኖራሉ። ባለ 8 ማዕዘኑ ዓለም በቃኝ የሰራ ካላቱ ድንጋይ ነው። መግቢያ መውጫው ደግሞ ድርብ የብረት በር ነው። ከመጀመሪያውና ከሁለተኛው የብረት በር መካከል ሰፋ ያለ ቦታ አለ። ፖርታ ይባላል። በዋነኝነት የዘቦች መቀመጫ ነው። ሆኖም እስር ቤት ውስጥ ወንጀል የሰሩ እስረኞች በካቴና ታስረው ለተወሰነ ሰዓት ወይም ቀናት ይቆዩበታል። አዲስ እስረኞችም ወደ ተለያዩ ክልሎች እስኪመደቡ ድረስ በዚሁ ፖርታ ለጊዜው ይቆያሉ። ያ ግቢ 57 ክፍሎች አሉት። ግማሹ ምድር ላይ ሲሆን ቀሪዎቹ ክፍሎች ደግሞ ፎቅ ላይ ናቸው። እያንዳንዱ ክፍል ከ15 እስከ 20 ሰው ድረስ ይይዛል። ግቢው በሲሚንቶ የተነጠፈ ሲሆን እስረኞች እግራቸውን ለማፍታታት ዙሪያውን ይዞራሉ። ኋላና ፊት ሆነው ብዙውን ጊዜ ጥንድ ጥንድ በመሆን በስርዓት ይራመዳሉ። ይህ እንቅስቃሴ በሁሉም ክልሎች የተለመደ ነው። ዓለም በቃኝ መሃል ላይ አንድ በእንጨት የተሰራ ታዛ ነበረ። በንግሥት ዘውዲቱ ዘመን በሞት የሚቀጡ ሰዎች የሚሰቀሉበት ነበር ይባላል። እኛ በነበርንበት ዘመን ግን አዲስ እስረኞች ተሰብስበው ይቀመጡበታል፣ ያድሩበታል፣ ወይም ደግሞ በእስር ቤት ውስጥ ወንጀል የሚሰሩ ሰዎች በግር ብረት ይታሰሩበታል። ቀጠሮ። ይህ ግቢ ከ1971 ዓ.ም በኋላ 3 ተጨማሪ ቤቶች ተሰርተውለት በጠቅላላው 12 የእስር ክፍሎች ነበሩት። አንደኛው ቤት 250 ሰው ይውጣል። ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በተመሳሳይ እስከ 250 ሰው ማጎር ይችላሉ። አራተኛ ቤት በቆርቆሮ የተሰራ ሲሆን 120 ሰው ይታጨቅበታል። ስምንተኛና ዘጠነኛ ቤቶችም የቆርቆሮና የአስቤስቶስ ቤቶች ሲሆኑ እያንዳንዳቸው እስከ 150 ሰው ይጠቀጠቅባቸዋል። አስረኛና 11ኛ ቤቶች በሺ የሚቆጠሩ ሰዎች የሚጎሰጎስባቸው ሲሆኑ ከሌሎቹ ቤቶች በበለጠ አሰቃቂ ናቸው። ቤቶቹን የሰራው አቶ ብሩ ይማም የሚባል እስረኛ ነው። ሁለቱም የቆርቆሮ ቤቶች ሲሆኑ ባለ 3 ደረጃ በእንጨት የተሰራ የመተኛ ቆጦች አሏቸው። በበጋ ሙቀቱ፣ በክረምት ደግሞ ብርዱ አይጣል ነው። ፍርደኛ። ሁሉም ቤቶች በቆርቆሮ ነው የተሰሩት። በጣም ጠንካራና የድሮ ቤቶች ናቸው። እንደ ሌሎቹ ክልሎች ቤቶቹ የተሰሩት ዙሪያውን ነው። የግቢው መሃል በድንጋይ የተነጠፈ ሲሆን እስረኞች ፍራሻቸውን ፀሐይ የሚያሞቁበት፣ ወዲህ ወዲያ እያሉ የሚንቀሳቀሱበት ነው። የፍርደኛ ክልል ክፍሎች በመቶ የሚቀጠሩ እስረኞችን ይይዛሉ። ሁሉም በእንጨት የተሰሩ የቆጥ አልጋዎች አሏቸው። ፍትሐብሔር። ከገንዘብ ጋር በተያያዘ ጉዳይ የታሰሩ እስረኞች የሚቆዩበት ክልል ሲሆን ቤቶቹ በሙሉ በድንጋይ የተሰሩ ናቸው። እስረኞቹ በቁጥርም ቢሆን ከሌላው ክልል አነስተኛ ናቸው። ስለዚህ የተፋፈገ አይደለም። ታሳሪዎቹ ሀብታሞች ናቸው። ለአስተዳደሩም የገንዘብ እርዳታ የሚያደርጉና ለፖሊሶችም በቂ ጉቦ ስለሚሰጡ በአንጻራዊነት ንጹሕ ግቢ ሲሆን ለእስረኞቹ የተመቻቸ ነው። ብዙዎቹ አገልጋዮች አሏቸው። ከሴ በረሃ ገንዘብ ካለህ ምንም ነገር ማድረግ ትችላለህ። ከታሰሩት መካከል አቶ ጠናና ከዘር ኤባ የሚባሉ የቡና ነጋዴዎች ነበሩ። ጥቂቶቹ በጣም ደግ ሰዎች ነበሩ። ለስረኛው በግልም ሆነ በቡድን በገንዘብና በቁሳቁስ ድጋፍ ያደርጉ ነበር። የእስር ቤቱ አስተዳደር ምን ያህል ሺህ ብር በውዴታም ሆነ በግዴታ እንደወሰደባቸው አይታወቅም። በእስር ቤቱ ህንጻ ስር አንድ ምድር ቤት አለ። እዚያ ውስጥ አንድ የኤሌክትሪክ ወንበር ነበር። በንጉሱ ዘመን ሞት የተፈረደባቸውን ለመግደያ ነው ሲባል ሰምተናል። እኛ በነበርንበት ጊዜ በወንበሩ ላይ የተገደለ ሰው አልነበረም። በነገራችን ላይ ኢትዮጵያ ውስጥ የኤሌክትሪክ መግደያ ለመጀመሪያ ጊዜ ያስገቡት አጼ ምኒልክ ናቸው ይባላል። በወቅቱ ግን ኤሌክትሪክ ኢትዮጵያ ውስጥ ስላልነበር ስራ ላይ ሳይውል ቀረ። የከሴ በረሃዎች ወንበሮች ግን ምኒልክ ያስመጧቸው አይደሉም። ከርቸሌ ግቢ ውስጥ ጥግ ላይ አንድ ትንሽ ወንዝ እስር ቤቱን አቋርጣ ታልፋለች። በወንዙ አቅራቢያ ያለው ቦታ በጣም ለምለም ነው፣ በሳርና በእጽዋት የተሞላ። ስልሳዎቹ የቀዳማዊ ኃይለ ሥላሴ ባለስልጣኖች የተቀበሩበት ነው። አጽማቸው ያለበት ቦታ ላይ አይን የሚስቡ ጭብጭብ ብለው የበቀሉ ቀጭንና ረጅም የጥሩምባ ቅርጽ ያላቸው ነጭ አበቦች በቅለዋል። እዚያ ቦታ ብቻ ለምን እንደበቀሉ ማንም አያውቅም። በ1970 ዓመተ ምህረት ታስሬ በነበረበት ጊዜ እስረኞች ነቅለው እንዲጥሉ ታዘው ድራሹን አጥፍተውት ነበር። በ1972 እንደገና ስመጣ አበቦች የበለጠ ፈክተው አየኋቸው። አንዳንድ እስረኞች ምርጥ አበባ ያበቅላል እያሉ በምጸት ሲናገሩ፣ ብዙዎቹ ደግሞ በግፍ የተገደሉ ስለሆነ አጽማቸው እንዳይጠፋና ቀን ሲያልፍ በክብር እንዲቀበሩ አምላክ ምልክት ያደረገበት ነው ይሉታል። አበቦቹ እየተነቀሉም ቢሆን ደጋግመው መብቀላቸው ተአምር ነው ከማለት ውጭ ሌላ መልስ የለውም። በአንድ ወቅት ወህኒ ቤቱ አበቦቹ አልጠፋ እያሉ ስላስቸገሩት ለሬሳ ሳጥን ሻሾች በሽያጭ ያቀርብ ነበር። ለገቢ ማስገኛ ሆን ብሎ የተከላቸው ለማስመሰል ሳይሆን አይቀርም። እስር ቤቶቻችን አንዱ ካንዱ ይለያል። የኑሮ ስልታችን ግን ተመሳሳይ ነው። እኔ የቆየሁት ሁለት ክፍሎች ውስጥ ነው። ለአንድ ዓመት ያህል 9 ቁጥር ውስጥ ኖሬያለሁ። ቀሪውን 5 ዓመት ደግሞ ቀጠሮ አንደኛ ቤት ነበርኩ። 9 ቁጥር በእስረኞች ጉልበት የተሰራ የአስቤስቶስ ቤት ነው። ቀደም ብለው የነበሩት አሮጌዎቹ የስር ክፍሎች ሞርተው ስለነበር አዲሱ 9ኛ ቤት ተመደብኩ። ቤቱ በርካታ የደረቅ ወንጀለኞችና የደርግ አጋር ድርጅት አባላት ነበሩበት። ለነገሩ የኛ ልጆችም ስለነበሩ ችግር አልነበረብኝም። ማታም ሆነ ቀን እስከፈለኩ ድረስ መሄጃ አላጣም። ቤት ለመቀየር ከፈለክ የምትቀየርበት ቤት ውስጥ የምታውቀው ቢያንስ አንድ ሰው ያስፈልጋል። ቀላሉ መንገድም እሱ ነው። በእነሱ አማካይነት የክፍሉን ካቦ አነጋግሮልህ ተፈሪቺ እስረኛ ሲኖር በሱ ምትክ መቀየር ይቻላል። ዱርዬና ሌባ ከሆነ የትኛውን ቤት በቅያሪ አይቀበለውም። ቅያሪ ሲፈለግ የቤቱ ካቦ መልካም ፈቃድ ወሳኝ ነው። እኔ የቀየርኩት ቤት የአባዎቹ ጓደኞቼና የሰፈሬ ልጆች ዲበና እስክንድር ነበሩ። ሌሎች የማውቃቸው ልጆችም ነበሩ። ስለዚህ አንደኛ ቤትን መረጥኩ። ቤቱ ከጥቂት የደረቅ ወንጀል እስረኞችና 1-2 ብለህ የምትቆጥራቸው የደርግ የወያኔና የኤርትራ ሰዎች በስተቀር አብዛኛዎቹ የኢሃፓ ልጆች ናቸው። ቀጠሮ አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና 7ኛ ቤቶች በጣም ተመሳሳይ ናቸው። ቀጠሮ አንደኛ ቤት ከ200 እስከ 250 ሰው ይዛል። በሶስት መደዳ 6 የመኝታ አካባቢዎች አሉ፣ ቆጡንና ምድሩን ጨምሮ ማለት ነው። በዋነኛነት በሁለት አቅጣጫ ካሉት ጠባብ መተላለፊያዎች በስተቀር ሁሉም ቦታ የመኝታ ስፍራ ነው። የመጨረሻው አስከፊ የመኝታ ቦታ የመተላለፊያው መንገድ ነው። ይህ ቦታ እስረኛ ሲበዛ ደረቅ እስረኛ የሚባሉት በተለይ ጭልፊቶቹ የሚተኙበት ሲሆን ሌሊት ወደ ሽንት ቤት ስንሄድ እየረጋገጥናቸው ነው የምናልፈው። እዚያ ቦታ ቀን መተኛት አይቻልም። መተላለፊያ ስለሆነ ድሪቷቸውን የማንሳት ግዴታ አለባቸው። ቢያማቸውም እንኳ በቀን መተኛ አይፈቀድላቸውም። ብዙ ጊዜ ቀን ማረፍ የፈለጉ ወይም ያመማቸው ከቤት ውጭ ደረቅ ድንጋይ ላይ ጥቅ ይዘው ይተኛሉ። አንድም የፖለቲካ እስረኛ መተላለፊያ ላይ አይተኛም፣ በሕግ ሳይሆን በደባልነት የሚያስጠጋው ስለማያጣ። ሁለተኛው የማይፈለግና የማይመች የመኝታ ስፍራ ደቦቃ ይባላል። ከፎቅ ስር ስለሆነ ከላይ አዋራው ይቦናል። ውሃና ሻይ ከተደፋ ከስር የሚተኙ እስረኞች ላይ ይፈስባቸዋል። ደቦቃ በአብዛኛው እስረኛ አይፈለግም። ፎቅ አብዛኞቻችን የምንፈልገው የመኝታ ቦታ ነው። በተለይ በግድግዳው ዙሪያ ያለው ተመራጭ ነው። ልብስ ለመስቀል ይመቻል። በመጋረጃም ለመከለል እንዲሁ ተስማሚ ነው። አልጋ ላይ መተኛት የማይገኝ እድል ነው። ለአንድ ሰው አንድ አልጋ ስለሆነ ትልቅ ነጻነት አለው። በሁለት አልጋ መካከልም ለመውረጃ ክፍተት ስላለ ምራቅ የሚያስውጥ የመኝታ ስፍራ ነው። አልጋ ላይ የሚተኙ ብዙ ጊዜ 15 እና 20 ዓመት ወይም እድሜ ልክ የሚፈረድባቸው እስረኞች ስለሆኑ አልጋ ይለቀቃል ብሎ ማሰብ ይከብዳል። እያንዳንዱ እስረኛ በግሉ ድሪቶ የምንለው ፍራሽ አለው። ድሪቶ የተለያዩ ጨርቆች፣ ለምሳሌ አንሶላ፣ ሱሪ፣ ሸሚዝና የውስጥ ሱሪ እየተጣጣፈ የሚሰራ የኛ ፍራሽ ነው። እያንዳንዱ ድሪቶ ወፍራም ነው። ድሪቶ በወፈረ ቁጥር ምቾቱም ይጨምራል። ሌላው ደግሞ የምላስ ያህል ቀጭን ነው። እንደ ብርድ ልብስ ተቀልሎ ወዲያ ወዲህ ማለት ይቻላል። ድሪቶ ይሸጣል፣ ይዋሳል፣ ይከራያል፣ በስጦታም ይሰጣል። የሚፈቱበትን ቀን የሚያውቁ አንዳንድ ደረቅ እስረኞች ድሪቷቸውን ሸጠው ይሄዳሉ። የሚያውቁት ሰው ታስሮ ከመጣም ያውሳሉ፣ ለጊዜው የቸገረው ከተገኘም ያከራያሉ። በስጦታም የሚያስተላልፉ በርካታ ናቸው። ልብስን የምናድረው የራሳችንን አንሶላና ብርድ ልብስ ነው። በእርግጥ በሁለት ዓመት አንዴ አስተዳደሩ የሚሰጠን ነጣ ያለ ብርድ ልብስ ነበር፣ የደርግ ብርድ ልብስ የምንለው። አዲስ እስረኛ እቤት ውስጥ ከገባ ይደነግጣል። ከ200 በላይ ድሪቶ ተደርድሮ ሲያይ ይበረግጋል። ከራስጌ የሚከመረው ልብስ፣ ዙሪያውን የተንጠለጠለው ጨርቅ፣ ሳህን፣ ኩባያ፣ ፌስታል ያስፈራል። በሁለት ድሪቶዎች መካከል ክፍተት የለም። ያ ዝብርቅርቅ ቤት የሚገርምም የሚያስደነግጥም ነው። በተለይ ማታ ሁሉም ቤት ውስጥ ስለሚሆን ትዕይንቱ ጉድ ያሰኛል። ግማሹ ያነባል፣ ሌላው ሁለት ሶስት ሆኖ ወሬውን ይጠርቃል፣ አንዳንዱ ክራሩን ይከረክራል፣ የሚዘፍንም አለ። በሐሳብ ተውጦ ጣራ ጣራውን የሚያይ ማዕት ነው። ሌላው በጊዜ ተጠቅሎ ለሽ ይላል። እረፍት የሌላቸው የሁሉም ሰው ጓደኛ የሆኑ ደግሞ አሉ። ከፎቅ ወደ ደቦቃ፣ ወዲያው ደግሞ ወደ ሰኔቻ በመሄድ ሲዞሩ ያመሻሉ። ጥቂቱ ማዶ ለማዶ እየተጫጫኸ ያወራል። የወህኒ ቤቱ አንዱ ክፍል ብቻ ራሱን የቻለ አንድ ዓለም ነው። እዛው እንቀመጣለን፣ እዛው እንበላለን፣ እንጠጣለን፣ እዛው እናነባለን፣ እዛው እንተኛለን። አንድ ድሪቶ የአንድ ሰው ቤት ነው። ካልተፈቀደ የሰው ቤት መግባት ነውር ነው። እሁድ የዘመድ ጥየቃ ዕለት ሁሉም ነገር ጣራ ይነካል። ምሽቱ በሳህን ኳኳታ ስለሚታጀብ የቤቱ የድምፅ አውድ የተለየ ነው። ሳቅና ጨዋታ ይበዛል። ተደብረው የሚያመሹት ዘመድ ያልመጣላቸው ብቻ ናቸው። ብዙ የሚገርሙ ነገሮች አሉ። እኔን የሚያስቀኝ ሁለት ጎረቤቶች ሲኮራረፉ ማየት ነው። በሆዴ ለሽ ብዬ ከሩቅም ቢሆን አያለው። ከሁሉም በላይ መከታተልም የምንፈልገው ያን ጊዜያዊ ኩርፊያ ነው። የተቋረፉ ልጆች በጣም ተጠቃቅቶ በተዘረጋው ፍራሽ ላይ ስንዝር እንኳን ድንበር አይተላለፉም። ባየር ላይም ቢሆን አንዱ ያንዱን ድርቶ መርገጥ አይደለም አይነካተም። እንዳይታዩ ሁለቱም ፊታቸውን አዙረው ይተኛሉ። ያን ተለጠሉት ቡትቶ እንዳይነካካ ድንበር ያበጁለታል። አንዱ ሲጋራ እያጨሰ ከሆነ ቁሩን አያስበውም። ሲበላም እንዲሁ ነው። የሚበላ ከተገኘ የተጠለው ጎረቤት ምራቁን መዋጥ ይችላል። አይኑ እያየ ራቅ ላለ ሌላ ልጅ እንብላ ብሎ ይጋብዘዋል። ይህ ጊዜያዊ ጸብ ነው። ከመነሻው የማይዋደዱ ከሆነ ጎን ለጎን ለመኝታ አይደለደሉም። ቀን ቀን ሁሉም እስረኛ መኝታውን እንዲያነጥፍ ይገደዳል። እቤት መቆየት የሚፈልግ ሰው ካልሆነ በስተቀር ድሪቶችን መጠቅለል በተለይ ምድር ላይ ያሉት ግድ ነው። የጽዳት ተረኞች ቤቱን ይጠርጋሉ። መኝታንና ልብስን ማዝረክረክ ካቦውንና የጤና ኮሚቴዎችን ያናድዳል። የጋራ ቤት ስለሆነ የጋራ ሕግ ማክበር ግድ ነው። ያደበለዚያ ቅጣት ያስከትላል። እኛ ቅጣት ደረጃ አንደርስም። ሁሉም የቤት ውስጥ ሕጎች በጣም የሚጠቅሙን ስለሆነ እናከብራለን። በጎላ ጥፋት ውስጥ አንገኝም። ወመኔዎቹ ግን የቅጣት ሰለባ ናቸው። የሥነ ሥርዓት ኮሚቴዎች ጥፋት ሳይፈልጉባቸው አይቀርም። ስለሚከታተሏቸው ስህተት ያገኙባቸውና በጽዳት ሥራ ይቀጧቸዋል። የከሴ በረሃ ኑሯችን የደስታ የሐዘንና የሰቆቃም ነበር። የግል ኑሮና እንቅስቃሴ ቢፈለግም አይገኝም። የግል ገመና የለም። ቤት ዘግተን የምናደርገው አንድም ነገር የለም። ልብስ ስናወልቅና ገላ ስንታጠብ ሰው ያይናል። ሽንት ቤት ስንቀመጥ ተፋጠን ነው። ስንበላ ልንገለል አንችልም። ገንዘብ ከቤተሰብ ስንቀበል አገር ያይናል። ኑሯችን የት ሄጄ ልደበቅ ያሰኛል። በርካታ መዝናኛዎች ነበሩን። ከቤት ውስጥ እስከ ቤት ውጭ በማንበብ መዝናናት የሚፈልግ ካለ እድሉ ሰፊ ነው። ቤት ውስጥ ቼዝና ዳማ አለ። የተወሰኑ ክራሮችም ነበሩ። የሙዚቃ አፍቃሪዎች ራሳቸውን አስደስተው ሌላውንም ያስደስታሉ። ከመለስካቸው ጋር ማዶ ለማዶ ነበር የምንተኛው። ክራር መምታት ሲጀምር ጆሮዬ ይቆማል። ሌሎች ሶስት ክራር መጪዎችም ነበሩ። ሽመልስ፣ ደመላሽና በቀለም ይባሉ። ካሳሁን ደግሞ ጥሩ ያንጎራጉር ነበር። ከዚያ ሁሉ ጫጫታ የነሱን የክራር ጨዋታና ዘፈን ጆሮዬ ነጥሎ ይሰማል። ረስቼ ነው እንጂ ሌሎችም ነበሩ። ግርማ ምርጥ ሰዓሊ ነበር። በሰማያዊ ቀለም የሰራት የአንዲት ሴት ስዕል እስካሁን አይረሳኝም። ስስ የሌሊት ልብስ ለብሳ መጋረጃ አጠገብ ቆማ ነው የሰራት። በእንጨት ፈልፍሎ የሚሰራቸው ቅርጾችም የሚገርሙ ነበሩ። ሀብታሞች ሽጥልን እያሉ ከፍትሐብሔር ድረስ ይመጣሉ። 10 ሳንቲም እያረረበትም ቢሆን አልሸጥም ነበር የሚላቸው። በከሴ በረሃ የምንበላው በቡድን ነው። መቅሩስ እንለዋለን። ስብስቡ ከ2 እስከ 7 አባላት ይይዛል። 23 ልጆች የመሰረቱት መቅሩስ 23 የሚባልም የነበረ ይመስለኛል። መቅሩስ የሚመሰረተው ከቅርርብ አንጻር ነው። ለምሳሌ ከአንድ ከፍተኛ የመጡ ልጆች እንደ ብዛታቸው የተለያየ መቅሩስ ይመሰርታሉ። በከፍተኛቸው ቁጥር 6ቶች፣ 7ቶች፣ 25ቶች ወዘተ ይባላሉ። ሁሉም አንድ ላይ ሳይሆን ቀደም ብለው እንደነበራቸው ቅርርብ ማለት ነው። የክፍለ ሀገር ልጆችም እንዲሁ። በዚህ በኩል ትዝ የሚሉኝ የናዝሬት ልጆች ናቸው። ናዝሬቶች እንላቸዋለን። ከማዕከላዊ ምርመራ የመጡ እስረኞችም እንዲሁ እንደነበራቸው የትውውቅ ደረጃ መቅሩስ ያዋቅራሉ። ከዚህ ውጭ ብቻውን ለምሳሌ ከፖሊስ ጣቢያ የመጣ እስረኛ ወህኒ ቤት ከሚያፈራቸው አዲስ ጓደኞች ጋር ይቀላቀላል ወይም አዲስ የምግብ ቡድን ይመሰርታል። የመቅሩስ ዋነኛ ድንበሩ ፖለቲካ ነው። ኢህአፓ ከኢህአፓ ጋር፣ ሻቢያ ከሻቢያ ጋር፣ ህዋት ከህዋት፣ መይሶን ከመይሶን፣ ወሮ በላው ከወሮ በላው። ይሄ ልዩነት በኔ ትዝብት በትክክል ስራ ላይ የሚውለው በእኛ ብቻ ነበር። በተለይ በእኛ ልጆች ትልቁ ሐራም ሙያቸው መግረፍና መግደል ከነበሩ ሰዎች ጋር ባንድ ጥሪ መብላት ነው። መቅሩስ በዚህ ቀመርና መንፈስ ነው የሚመሰረተው። የመቅሩስ ቁጥር እየቀነሰ እንጂ እየጨመረ አይመጣም። በፍቺ ወይም በሞት ምክንያት የሚለይ አባል ካለ ቁጥሩ ጎሏል ተብሎ አዲስ ሰው አይገባም። የህግ የማይሰራው አንድ የመቅሩስ አባል ጓደኞቹ በሙሉ ከተፈቱ ነው። ብቻውን የቀረ ልጅ ወደ ሌላ መቅሩስ መቀላቀል ግድ ይለዋል። ከርቸሌ እንደ ማዕከላዊ አይደለም። ብቻ መብላት መብትህም ነው። የሚገርምም አይደለም። እኛ ቤት መስፍን የሚባል የደርግ ሰው ብቻውን ይበላ ነበር። ሌላ የደርግ አባሉ የመንግስቱ ገመች ወንድም ነበር። እሱ እንኳ ያማው ስለነበር ብቻውን ነበር የሚበላው። ከውጭ አገር ስለመጣ ነው መሰል ሰላይ ነህ ብለው አስረውት ነበር። ከሌላ ቤትም እንዲሁ በፖለቲካ ምክንያት ወይም በግል ጸባያቸው ብቻቸውን የሚበሉ እንደነበሩ አውቃለሁ። አንዱና ዋነኛው የመቅሩስ ጥቅም ቤተሰብ በየቀኑ ምግብ ይዞ እንዳይመላለስ ለማድረግ ነው። ለነገሩ ቤተሰቦች በየቀኑ ለመምጣት ቢፈልጉም ሊያደርጉት አይችሉም። ቤተሰብ ምግብ መላክ ባይቸግረውም በየቀኑ ያን ሁሉ ዓመት ሊያመላልስ የሚችል ሰው ማግኘት አይችልም። በየቀኑ ምግብ የሚመጣላቸው የኛ ልጆች መኖራቸው ትዝ አይለኝም። ከኛ ልጆች ውጭ አንድ ሻለቃ በየቀኑ ይመጣላቸው ነበር። ይህ በታቤር ክልል ውስጥ የነበሩትን ሀብታሞች አይመለከትም። ለነሱ ሹፌሮቻቸው ናቸው የሚያመላልሱላቸው። ሌላው የመቅሩስ ጥቅም ለመረዳዳት ነው። የመቅሩስ አባላት የኢኮኖሚ ደረጃ የሚለያይ ስለሆነ ሳምንቱን በሙሉ እሁድንም ጨምሮ ምግብ የማይመጣላቸው በርካታ ልጆች ነበሩ። ምግብ የማይመጣላቸው የሌሎቹን ተካፍለው ሊበሉ ግድ ነው። በ15 ቀን አንዴ ብቻ ቤተሰብ የሚመጣላቸው ልጆች ጭራሹኑ ጠያቂ ከሌላቸው ልጆች በምንም አይሻሉም። ከመቅሩስ አንጻር ሲታይ ማለቴ ነው። ያውም እሁድ ቀን ትርጉም የለውም። ለግለሰቡ ግን ፌሽታ ነው። የሁሉም መቅሩስ አባላት ቁጥር ተመሳሳይ እንዳልሆነ ሁሉ የመቅሩሶቹ የኢኮኖሚ አቅምም ይለያያል። ሳምንቱን ሙሉ ከቤት የሚመጣ ምግብ ተጋርተው የሚበሉ መቅሩሶች ነበሩ። በተቃራኒው ከእሁድ በስተቀር ከቤት የማይመጣላቸው መቅሩሶችም ነበሩ። ትልቁ የረሃብ ቀን ቅዳሜ ነው። እሁድ የዘመድ መጠየቂያ ቀን ስለሆነ ቤተሰብ ቅዳሜ አይመጣም። እሁድ ቀን የተገኘ ገንዘብ ደግሞ ቅዳሜ ስለማያደርስ በዚያ ቀን ገዝቶ ወይም ሰርቶ መብላት ያዳግታል። በግሌ ቅዳሜ ቀን መስራት ሞቴ ነበር። ቅዳሜ ወጥ ከምሰራ ድንጋይ ፍለጥ ቢሉኝ ደስ ይለኛል። ማንበብም ሆነ ሌላ ስራ መስራት የሚያስጠላኝ ቅዳሜ ቀን ነው። የእስር ዘመናችን እየጨመረ ሲሄድ ቤተሰብም እየደከመ ሄደ። ወይ አንሞት ወይ አንፈታ። እናቶች ይታመማሉ። ወንድሞችና እህቶች አድገው በትምህርት ቤት ይወጠራሉ። ያደጉትም ራሳቸውን ችለው ከቤት ይወጣሉ። የቅርብ ዘመዶች ሆነው የሚጠይቁ ካሉ ድራሻቸው ይጠፋል። ያኔ ነው የበርካታ መቅርሶች ህልውና ፈተና ላይ የወደቀው። በዚህም የተነሳ 3-4 ልጆች ከአንድ ልጅ ቤተሰብ በሚመጣ ምግብና ገንዘብ የሚኖሩ ነበሩ። ግለኝነት አልነበረም። እኛም የምንለየው በዚያ ነው። ተካፍለን ነው ስንበላ ይኖር ነው። ኑሯችን የሚያስቀና ነበር። ተካፍሎ መብላት የተሰራንበት እስከሚመስል ድረስ መለያችን ነበር። ያም ሆኖ ግለኝነት በግለሰብ ይሁን በቡድን አልነበረም ልል አልችልም። ለምሳሌ 2 ልጆች ምክንያት ፈልገው ከዚያ የኑሮ ስልት እንደተለዩ አውቃለሁ። በሺ ከሚቆጠር ሰው መካከል ለወሬ የሚበቃ ግን አይደለም። በዚያን ክፉ ጊዜ ሰዋዊ የሆነው የግለኝነት ጸባያችን በቅጥልቅ ሲል ታይቷል። ከመቅሮስ ውጭ ያለን ሰው እየተቸገረ እንዳላዩ ማለፍ ይኖራል። ለማኘክ የሚያስቸግረውን የደርግ ዳቦ በውሃ እየማገ ሲበላ የቤት እንጀራ የሚበሉ መቅሮሶች እንብላ ሊሉት ይችላሉ። ግን ከልብ ላይ ሆን ይችላል። ስንቱንስ ጋብዘት ይችላል። ለማንኛውም ችግር ክፉ ነው። ገደብ የሌለው ደግነት የሚያበዛን ሰው እንኳ ያስጨክናል። ይህ ክስተት ከእሁድና ከሰኞ መስተቀር እዚህም እዚያም ይታያል። ክስተቱ ተፈጥሯዊ ነው መሰል ሁሉም አይነት እስረኞች ላይ ይታይ ነበር። ያም ሆኖ እንዲህ አይነት አጋጣሚ ትልቁን የመረዳዳት ገጽታ ሊያጨልመው አይችልም። ምግብ አይደለም የሚመጣላቸውን ገንዘብ የውስጥ ሱሪና ሌላም ዕቃ እኩል የሚያካፍሉ ልጆች ማየት ብርቅ አይደለም። በከርቸሌ ወጥ እናጠብ ነበር። እኔንማ የሚያህለኝ አለ ብዬ አልገምትም። ወጥ ሲመጣ ያለው ትዕይንት ለጉድ ነው። ባቡሩ መጣ ነው የምንለው። ለአንድ ክልል በርካታ በርሜል ነው ተከታትሎ የሚመጣው። አንዱን በርሜል ሁለት ሰራተኞች ፊትና ኋላ ሆነው በበርሜሉ እጀታ ውስጥ ትልቅ እንጨት አድርገው ትከሻቸው ላይ ያደርጉትና እየሮጡ ነው የሚያመጡት። አካባቢውን የሚረብሸው በሚይዙት ትልቅ ጭልፋ በርሜሉን እየቀጠቀጡ ሲሮጡ ነው። የመኪና ጥሩምባ መሆኑ ነው ሰው እንዳይገጩ። የደርግ ወጥ የሚታደለን ስሪቱ ሶስት ነገር ብቻ ነው፤ ውሃ፣ ባቄላ ክክና በርበሬ። ዘይት ወይም ሽንኩርት ብሎ ነገር አይገባም። ባቄላው ከገበሬ ማህበር እንደመጣ በቀጥታ የከርቸሌ ወፍጮ ውስጥ ይገባል። ቆሻሻው ሳይለቀም ይፈጫል፣ ሳይሆን ይፈነከታል። አንዷን ፍሬ ባቄላ ለሁለት። በርበሬውም እንዲሁ ከገጠር በቀጥታ ይመጣና ወፍጮ ቤት ይገባል። መቀንጠስ፣ መልቀም ብሎ ነገር አይታሰብም። ወፍጮው በግርድፍ እንዲፈጭ ስለሚፈለግ ሊቀነጠስ የሚገባው የበርበሬ አንጓ አይደቅም። ስለዚህ እንጨቱ ፍጥጥ እንዳለ ይወጣል። ከዚህ በኋላ ጠባብ ክፍል የሚያህል በርሜል ውስጥ ግብአቶቹ ይጨመራሉ። ማለትም የባቄላው ክክ፣ በርበሬና ውሃ። ገና ተክተክ ከማለቱ የምሳ ሰዓት ይደርሳል። ሰዓት ማለፍ ስለሌለበት ወጡ በፈላበት በርሜል ክፍላችን በር ድረስ ያመጡልናል። ወጡን በሳህን እንቀበላለን። ለአንድ ሰው አንድ ጭልፋ ሂሳብ። የወጡ ሳህን ውስጥ ውሃ እየጨመር ክኩን እናሸዋለን። ውሃውን ደፍተን ሌላ ውሃ እንጨምራለን። ባቄላውን እያሸን ውሃውን እናፈሳለን። እንደገና ውሃ ይገባል፣ ይታሻል፣ ይደፋል። ለምን ያህል ጊዜ እናዙር ይህን እንደምናደርግ የሚወስነው የባቄላው ንጣት ነው። በሌላ አነጋገር በርበሬው ሙልጭ ብሎ መወገዱን ማረጋገጥ ነው። ከዚያ በኋላ ባቄላውን ሳህን ውስጥ እንዳለ በጣሳ ወይም በጠርሙስ ጌጥ እንደፈጥጠዋለን። መጨረሻ የፈጨነውን የባቄላ ክክ በራሳችን ሽንኩርት፣ ዘይትና በርበሬ ወጥ አድርገን እንሰራዋለን። ዳቦው ጥቁር ነው። ከየትኛው እህል ተፈጭቶ እንደሚጋገር አይታወቅም። ሲያወሩ እንደሰማሁት ገብስ፣ ሽምብራ፣ በቆሎ፣ ማሽላ፣ ባቄላ፣ ስንዴ ሁሉም በአንድ ጊዜ ግብአቶች ሊሆኑ ይችላሉ። ልክ እንደወጡ የዳቦውም እህል የሚመጣው በቀጥታ ከገጠር ነው። ሳይለቀም በቀጥታ ወፍጮ ውስጥ ይገባል። ከዚያም ዱቄቱ ወደ ማብኪያው ገንዳ ውስጥ ከውሃ ጋር ይጨመራል። ዳቦ ጋጋሪዎች እግራቸው ሙልጭ አድርገው ይታጠቡና ያቦኩታል። በመጨረሻም ይጋገራል። የምግብ ኮሚቴዎች በሙስና የተጨማለቁ ነበሩ። ሙስና ደግሞ ሰብአዊነትን አያውቅም። ለተራበ ሕዝብ እህል አድሉ ሲባሉ በዚህ ዘመን እንኳ ለነጋዴ የሚሸጡ እንዳሉ አታውቅም። ሸክላ በርበሬ ነው ብለው የሚሸጡትስ? በከርቸሌ አራት ነገር ርካሽ ነው፤ የሰው ልጅ፣ የደርግ ዳቦ፣ የደርግ ወጥና የደርግ ሻይ። ሻይ ከምን እንደሚያዘጋጁት አላውቅም። መቼም ሻይ ከውሃና ከሻይ ቅጠል ጋር ነው የሚፈላው። ግን ለምን እጣቢ እጣቢ እንደሚል አላውቅም። ማታ ማታ ሲርበን ኮካኮላ እያል እንጠጣዋለን። በተጨማሪም የስጋ ቅቅል ከነመረቁ ይዘጋጅ ነበር። እሁድ ቀን ስለሚታደል አልፎ አልፎ ካልሆነ ብዙ ሰው አይወስደውም። ጠያቂ ዘመድ የሌላቸው ግን ያን ቀን እንደልብ ይበላሉ። ተለቅ ተለቅ ያለ ስጋ ከመረቅ ጋር ይታደላል። ለነገሩ መረቁ ይጣፍጣል። ቢቀጥንም ስጋ ብርቅ አይደል? ለአስተዳደሩ ምስጋና ይግባውና የሙዚቃ ባንዶች ተጋብዘው ይመጡ ነበር። ምናልባት አብዛኛው ህዝብ አካል ለማየት ያልታደለውን እኛ እስረኞቹ ታላላቅ ዘፋኞችን አይተናል። ንጥላውን ገሰሰ፣ ሂሩት በቀለ፣ ብዙነሽ በቀለና አርጋው በዳሶ ዘፍነውልናል። እነ ደበበ ሸቱም ተውነውልናል። የእግር ኳስ ሜዳ ቁጭ ብለን ተዝናንተናል። በየክፍለ አገሩ ከተሞች እየሄዱ እንደሚያዝናኑት ነበር እኛንም የሚያስደስቱን። ቁጥራችንም ቢሆን ከብዙ ከተሞች ቢበልጥ እንጂ አያንስም። እንዲህ አይነት ዝግጅት ሲደረግ ቤት ውስጥ የሚቀር ሰው የለም። የታመመም ቢሆን ተደግፎ ይወጣል። ዝግጅቱ ብዙ ጊዜ እሁድ ከሰዓት በኋላ ነው። ዘመድ ጠይቆን ከተመለሰ በኋላ ስለሚሆን ደስታችን ድርብ ነው። ሆዳችን ከሞላ በኋላ ዘፈን በመስማት እናወራርደዋለን። የቪዲዮ ካሴትም ለመጀመሪያ ጊዜ ያየነው እዚያው ነው። ዘሩት የተባለውን ፊልም ማየቴ ትዝ ይለኛል። ቻምፕ የተባለ ፊልምም ነበር። የእስር ቤት ታሪክ ነው። በጣም የሚያሳዝን ነበር። ብዙ ሰው ተደብቆ አልቅሷል። የእግር ኳስ ክበባት መሰሉኝ አስፈቅደው በማስገባት በክፍያ ያሳዩን። ዋናው መዝናኛችን እግር ኳስ ነው። በእኛው ተደራጅቶ በእኛው መካከል የሚደረግ የስፖርት ውድድር ዋነኛው ኳስ ነው። እግር ኳስ በተፈጥሮው ስሜታዊነትን የሚቀሰቅስ ነው። የኛ ደግሞ ከዚያም በላይ ነው። አንደኛ በራሳችን የተደራጁ ቡድኖች ናቸው። ሁለተኛ አመቱን ሙሉ የምንዝናናበት ነው። ዋሊያ፣ ኒያላ፣ ንብ፣ ጉሬዛ፣ ጥቁር አባይና ውራሪስ የሚባሉ ቡድኖች ነበሩ። የኢሃፓ ልጆች የሚደግፏቸው ቡድኖች ካንዱ በስተቀር ሁሉንም ነው። ረጅም ዓመት የታሰሩት የደረቅ ወንጀል እስረኞች በብዛት የጥቁር አባይ መስራቾች ናቸው። ያም ሆኖ ጥቂት የእኛና የሌሎች ድርጅት አባላት ይህንኑ ቡድን ይደግፋሉ። ሙሉ በሙሉ በሚባል መልኩ የደርግ አጋር ድርጅቶች አባላት አውራሪስን ይደግፉ ነበር ብል የተሳሳትኩ አይመስለኝም። እኔ የንብ ስፖርት ክበብ ደጋፊ ነበርኩ። እግር ኳስ ስለምወድ ሳይሆን ከጓደኞቼ አንዱ እዚያ ቡድን ውስጥ ይጫወት ስለነበር ነው። በተለየ ሁኔታ ካልተከለከለ በስተቀር ቅዳሜና እሁድ ውድድር ይደረጋል። በስድስቱ ቡድኖች መካከል የሚደረገው ፉክክር እጅግ አኳጊ ነበር። በከሴ በረሃ ስድስት ቡድኖች መኖራቸው የሚያሳየው የእስረኛውን ብዛት ነው። በዚያን ወቅት ትላልቅ ከተሞች ካሏቸው የእግር ኳስ ቡድኖች የበለጠ የከሴ በረሃ ቡድኖች ቁጥር ሳይበልጥ አይቀርም። መቼስ ከሴ በረሃ አንድ አገር አይደል? የብሔራዊ ቡድን ነበረን። አዲስ አበባ ውስጥ ከሚገኙት ጋር የወዳጅነት ግጥሚያ እናካሄድ ነበር። ውጤታችንም በጣም ጥሩ የሚባል ነበር። እንደ ልባቸው ልምምድ የማያደርጉና ለስፖርተኛ የሚሆን ምግብ የማያገኙ የከሴ ልጆች እንደዚህ አይነት ውድድር ማካሄድ መቻላቸው የሚገርም ነበር። በፍጹም የማይረሱት ምርጥ ተጫዋቾች መካከል ወንድማገኝ፣ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ፣ ደምሴ፣ ታምራት፣ ደበሳይ፣ ፍጹም፣ ዓለሙ ሀቫናና ላሹ። የእግር ኳስ አፍቃሪ ስላልሆንኩ የሁሉንም ቡድኖች ጨዋታ አላይም። አንዳንዴም አቋርጬ እመለሳለሁ፣ ወይም ከረፍት በኋላ ያለውን ጨዋታ ብቻ ነበር የማየው። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
Thank you.